ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። አድማጮቼ እንደምን አመሻችሁ? እግዚአብሔር እየተመሰገነ ይሁን። ባለፉት ቀናት ሁሉ እግዚአብሔር ነው በጎነቱንና ቸርነቱን ከኔና ከናንተ ሳይወስድ ምሕረቱንም ከኔና ከናንተ ሳይወስድ በፍቅር አይኖቹ ያየን እየተንከባከበን ለዚህች ለተወደደች ምሽት ደግሞ እንድንበቃ ፈቃድ ሆኗል። በእያለንበት ስፍራ ሆነን እግዚአብሔር አምላካችንን እያሞጋገስን በርሱም ፊት በአምልኮ ልብ እየቀረብን ከቃሉ ማድ አንድ ላይ እንማራለን። አዎ እግዚአብሔር ያደረገልንን በጎነት እግዚአብሔር ያደረገልንን ምሕረት ስናስብ ወገኖቼ እጅግ እንገረማለን። አዎ ስንወጣ ስንገባ ትዝ የሚለን ቢኖር የእግዚአብሔር ምሕረት የእግዚአብሔር ቸርነት ብቻ ነው። መቼ ይረሳናል? ወዳጆቼ እግዚአብሔር ያደረገላችሁን እያንዳንዱን ነገር የማታስታውሱ የማታስተውሉ እነሆም ደግሞ ውለታውን የማትመልሱ ከሆነ በምስጋና እንግዲያውስ ክርስትናችን ምኑ ላይ ነው? የእግዚአብሔር ፍቅር ወገኖቼ እኔና እናንተ ንገስቶናል። ይህንን ፍቅሩን እንዴት አድርገን እንረሳለን? በመውጣታችን በመግባታችን ፍቅሩ ዘወትር ትዝ ሊለን ይገባል። የነበርንበትን የወደቅንበትን ሁሉ እግዚአብሔር አምላካችን ያንን ደስ ማሰኘውን ለአይምሮም የማይመቸውን ለሰውም ህሊና ደስ የማይለውን ሁኔታ ሁሉ ቀይሮ እግዚአብሔር አምላካችን በፍቅሩ አዎ ለውጦናል። ይህንን ፍቅር እንዴት እረሳለን?
ስነጋህም ሲመሽም ሁልጊዜ ማስታውሰው ልቤ የማይጠፋው ዘላለም አፍዮ ፍቅር ነው። ሲነጋህም ሲመሽም ሁልጊዜ ማስታወሰው ልቤ የማይጠፋው ዘላለም አፍዮ ፍቅር
የዳነው እኔና እናንተ የተማረክነው ከጠላትም መንጋጋ ያመለጥነው እግዚአብሔር በፍቅሩ በአንድ ልጁ በኢየሱስ ክርስቶስ ስለወደደን ነው። በቃ እስቲ እናመስግነው። እግዚአብሔር ሆይ ከዚህ በላይ ልንልህ ብንፈልግ ቋንቋም ያጥረናል። በውስጣችን ያለውን የታመቀውን ላንተም ጌታዬ ሆይ ሊዘረጋ የሚገባውን ፍቅራችንን እንግለጥ ብንል ቋንቋ ያጥረናል። በእውነት እግዚአብሔር ሆይ ክብር ለስሜ ይሁን፣ ክብር ለታላቁ ለገናናው ስሜ ይሁን። እግዚአብሔር ሆይ ዛሬም ቢሆን ምሕረትህ ባይደግፈን ኖሮ በፍቅርህ ባትመለከተን ኖሮ ባትወደን ኖሮ እግዚአብሔር ሆይ እሽሩሩ ባትለን ኖሮ ኦ እግዚአብሔር ሆይ ጠላት በሰባበረን ነበረ፣ በወጥመድ ውስጥም ባገባን ነበረ። ነገር ግን ታደከን፣ ወደድከን ኦ ጌታ ሆይ ስምህ ይባረክ። በዚህች ምሽት ደግሞ ከድንቅ ቃል ድንቅ ነገርን ማየት እንድንችል የልቦናችንን አይኖች አብራ። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም አሜን። ክብራን አድማጮች፣ ቀደም ብሎ በዝማሬ ያገለገለን ወንድማችን ዳንኤል ነው። ባለበት ስፍራ እግዚአብሔር ጸጋውን ምህረቱንም ያብዛለት ይያልን ወደ ዛሬው ትምህርታችን እናልፋለን። ባለፈው ክፍለ ጊዜ ጥናታችን ከኦሪት ዘፍጥረት ምዕራፍ 13 አብርሃም ከሎጥ ስለመለየቱ سنመለከት ነበር። አብርሃም ምንም እንኳ ቢስትና ቢወድቅም ምንም እንኳ እምነቱ ቢላላም ወደ እግዚአብሔር መመለስ ይችላል። እንደ አብርሃም ላለ ለኮበለለ ማንም ሰው ወይም ሴት ወደ እግዚአብሔር ለመመለስ ከፈለጉ መንገድ አላቸው። የእግዚአብሔር እጆች ሊቀበሏቸው ዞትር የተዘረጉ ናቸው ብለን ትምህርታችንን ሰፋ በማድረግ በእውነት በጌታ መንፈስ ቅዱስ አስተማሪነት ብዙ ቁም ነገሮችን سنመለከት سنማርም ነበር። ከናናውያንና ፈርዛውያን በዛች ምድር ተቀምጠው ነበር የሚለውንም ቃሉን ከቁጥር 6 እና 7 ተመልክተናል። ያብራምና የሎጥ የበግረኞች እርስ በርሳቸው ይጣሉ፣ እርስ በርሳቸው ይጨቃጨቁ፣ እርስ በርሳቸው ይገፋፉ፣ እርስ በርሳቸው ይካሰሱም እንደነበረ ተመልክተናል። ከዚህም የተነሳ በአብርሃምና በሎጥ መካከል ቅሬታ መፈጠሩን ይህንንም ያስተዋሉ ከናናውያንና ፈርዛውያን በዚያች ምድር ተቀምጠው የነበሩ ፈርዛውያን በነገሩ ተገርመው ስለ አብርሃም ይህ ሰው ገና ወደኛ ምድር ሲመጣ መሰዊያ ሰርቶ አምላኩን ሲያመልክ እንደነበር በጣም የሚከበር ሰው እንደሆነ አው እንገምተው ነበር። ነገር ግን እስቲ ተመልከቱ፣ አሁን ባለ ጠጋ ከሆነ በኋላ አብርሃምን ነው እንግዲህ አሁን ባለ ጠጋ ከሆነና ሀብትም ከበዛለት በኋላ ከብቶቹና ሀብቱ ሲበዙ ማለታቸው ነው ከሰው ጋር መጣላት ጀመረ በማለት እርስ በርሳቸው ነቀፌታቸውን በአብርሃም ላይ ሲሰነዝሩ እንደነበረ የሚስተዋል ነው። ያንንም ሳያደርጉ እንደማይቀሩ እንገምታለን። አብርሃምና ሎጥ በዚህን ጊዜ በከናናውያንና በፈርዛውያን ዘንድ ጥሩ ምስክርነት እንዳልነበራቸው ጌታ መንፈስ ቅዱስ ከራሳችን አቋያ እንድንመለከተው ረድቶናል። እስቲ ቀጣዩን አብረን እንመለከታለንና መጻፊያ ደብተሮቻችሁንና አርሳሶቻችሁን እስክታዘጋጁ ድረስ በዚህች ሙዚቃ አብረን እንቆያለን። ወዳጆች፣ በአንድ ወቅት ወደ ጌታ መጥቶ የማያውቅ አንድ አጎት ነበረኝ። አክስቴ ስለርሱ ያነባች ያለቀሰች ማለቴ ነው እርሱ ፈጽሞ ስለ ጌታ ቃል አይገባውም አይሰማም፣ ፈጽሞ ክርስቲያን መሆን አይችልም፣ እንዲያው ምን ብናደርገው ይሻላል ይያለች። አዎ ዞትር ትጨነቃለች ትባባለች ስለርሱ ማለት ነው። ምክንያቱ ምን ነበር መሰላችሁ? ይህ አጎቴ በሚኖርበት ቤት ውስጥ የሚኖሩት ክርስቲያኖች አንደኛው ሌላ ቤተ ክርስቲያን፣ ሌላኛው ደግሞ ሌላኛው ቤተ ክርስቲያን፣ ሌላዋ ደግሞ ወደ ሌላው ቤተ ክርስቲያን፣ ሶስት ነው ወደ ሶስት የተለያየ ቤተ ክርስቲያን ይሄዱ ነበር። በየጊዜው ሲገናኙ እነዚህ ሶስቱ ክርስቲያኖች ማለቴ ነው በአመለካከት ሲጋጩና ሲጨቃጨቁ ይሰማ ስለነበረ ያጎቴ የነርሱን ትርክ እጅግ አሰልችቶት እጅግ ማጠልቶት ነበር ክርስትናን። እንደነዚህ ወገኖች እህቶች ከሆነ ወደ ጌታ ቤት መሄድ ወደ ቤተ ክርስቲያን መሄድና ማምለኩ ፈጽሞ አያስፈልገኝም፣ ጋነም ብገባ ይሻለኛል ልቃጠል ይያለ ይናገር ነበር።
ስለዚህ እነርሱ ወደ ቤተ ክርስቲያን ሲሄዱ እርሱ ደግሞ ወደ መጠጥ ቤት ይሄድና ጊዜውን ያሳልፍ ነበር። እንግዲህ ከምን የተነሳ? ከነዚህ ከሶስቱ እህቶቹ ጭቅጭቅ የተነሳ። እነርሱም ወደ ክርስቶስ በሕይወታቸው ፈጽሞ ሊያመጡት ሊማርኩትም አልቻሉ። ይበልጡኑ የነርሱ መጨቃጨቅ ከጌታ ቤት ሊያርቀው ቻለ እንጂ ወደ ጌታ ሊማርከው አልቻለም። አንደኛው እህቱ ሌላ ቤተ ክርስቲያን ሄዳ ታመልካለች። ሌላኛው ደግሞ እህቱ እንደዚሁ ሌላ ቤተ ክርስቲያን ሄዳ ታመልካለች። ሶስተኛ እህቱም ደግሞ ሌላኛው ቤተ ክርስቲያን ሄዳ ታመልካለች። ሶስቱ ታዲያ በአንድ ቤት ስለሚኖሩ የኛ ቤተ ክርስቲያን እንደዚህ ነው፣ አንደኛው ያለች እንደሆን ሌላኛው ደግሞ እዲያ የናንተ ቤተ ክርስቲያን ደግሞ ጠጪዎች ናቸው ትላለች። ሌላኛው ደግሞ ተነሳና የናንተ ቤተ ክርስቲያን ደግሞ ሰዎች ሐሜተኞች ናቸው በማለት ጭቅጭቅ ይፈጠርና ብዙ ንትርክ ላይ ይደርሳሉ። አጎቴ ይህንን ከመመልከት የተነሳ ከጌታ ቤት በመራቅ ብርጭቆ መጨበጥን መረጠ። በቤተ ክርስቲያን ውስጥ ያለውን መከፋፈልና ጭቅጭቅ በመጥላት ወደ ክርስቶስ መምጣት ያቃታቸው ዛሬም አያሌ ሰዎች በየስፍራው አሉ። ይህ አስገራሚ ነገር ነው። ከናናውያንና ፈርዛውያን በዚያች ምድር ተቀምጠው ነበር ይላል የጌታ ቃል። እኔ ይህንን ቃል እንደ ቀላል ነገር አልመለከተውም። በዙሪያችን፣ በአጠገባችን፣ በቤታችን፣ በጎረቤታችን፣ በመስሪያ ቤታችንም ቢሆን አዎ የማያምኑ ሰዎች ሩቅ ሳይሆን ከእኛው ጋር አብረው ይኖራሉ። አዎ የማያምኑ ሰዎች ሩቅ አይደሉም፣ በቤተ ክርስቲያን አጠገብ በእኛም አጠገብ አሉና ወገኖቼ በእምነታችን ጠንቀቅ እንበል። እስቲ ቁጥር 8 እና 9 እንመልከት። አብርሃምም ሎጥን አለው፣ እኛ ወንድማማች ነንና በእኔና በአንተ በረኞቼና በረኞች መካከል ጠብ እንዳይሆን ለምንሃለሁ። ምድር ሁሉ በፊትህ አይደለችምን? ከእኔ ትለይ ዘንድ ለምንሃለሁ። አንተ ግራውን ብትወስድ እኔ ወደ ቀኝ እሄዳለሁ፣ አንተም ቀኙን ብትወስድ እኔ ወደ ግራ እሄዳለሁ አለው። ተመልከቱ የአብርሃምን አነጋገር። መለየትን የጠየቀው አብርሃም ነበረ። መለየትም የፈለገው ደግሞ ከማንም ሳይሆን አዎ ከሎጥ ነው። ትልቁ ሰው አብርሃም ይህን ለሎጥ ነገረው። በሌላ አባባል አብርሃም ሎጥ የፈቀደውን እንዲመርጥ፣ እርሱ ደግሞ የቀረውን ለመውሰድ ወሰነ። ዛሬ ስንቶቻችን እንዲህ አይነቱን ነገር እንፈጽማለን ወገኖቼ? እገሌ የሚወስደው ያማረ ነገር ነው፣ የበለጠ ነገር ያገኛልና ፈጽሞ አይገባውም ብለን ወንበራችንን ጠረጴዛችንን እየደበደብን እንጨቃጨቃለን እንጂ ይውሰድ፣ የሚጠቅመው ከሆነ ያግኘው ብለን ፈጽሞ አንተውለትም። መጨቃጨቅ፣ ምቀኝነት፣ መገፋፋት በልባችን ውስጥ ከሰፈረና ጎጆ ከሠራ ቆይቷል። አብርሃም ምን አለ? አንተ ግራውን ብትወስድ እኔ ወደ ቀኝ እሄዳለሁ፣ አንተም ቀኙን ብትወስድ እኔ ወደ ግራ እሄዳለሁ ነበር ያለው። የበለጠውን ለሎጥ የተሻለውን ሎጥ እንዲወስድ አብርሃም ፈለገ፣ ወሰነ። ወገኖቼ ሎጥ ወደ ሰዶም ስለመሄዱ የሚያወሳውን ደግሞ ከቁጥር 10 እንመለከታለን። ሎጥም ዓይኑን አነሳ፣ ተመልከቱ፣ በዮርዳኖስ ዙሪያ ያለውንም አገር ሁሉ ውሃ የሞላበት መሆኑን አየ። እግዚአብሔር ሰዶምንና ገሞራን ከማጥፋቱ አስቀድሞ እስከ ዞአር ድረስ እንደ እግዚአብሔር ገነት በግብፅ ምድር አምሳል ነበረ ይላል። አያችሁ፣ አሁን ሎጥ በአብርሃም አነጋገር ተማርኮ የወሰደውና ዓይኑ ያየው እጅግ የለመለመ ስፍራ መሆኑን ከዚህ ከቃሉ መረዳት እንችላለን። በእነዚያ ቀናት ይህ አሁን እዚህ ላይ የተጠቀሰው ስፍራ እጅግ ውብ አካባቢ ነበረ። ቁጥር 11 እና 12ን የተመልከቱ። ሎጥም በዮርዳኖስ ዙሪያ ያለውን አገር ሁሉ መረጠ። ሎጥም ወደ ምስራቅ ተጓዘ፣ አንዱም ከሌላው እርስ በርሳቸው ተለያዩ። አብርሃም በከነአን ምድር ተቀመጠ፣ ሎጥም በአገሩ ሜዳ ባሉት ከተሞች ተቀመጠ፣ እስከ ሰዶምም ድረስ ድንኳኑን አዘዋወረ ይላል። ይህ አስገራሚ ነገር ነው ወገኖቼ። ምናልባት ሎጥ ከአብርሃም ጋር በዚያች ምድር በነበረበት ዘመናት ሁሉ በምሽት ድንኳኑን ወደ ለመለመውና ወደ አማራው አካባቢ ያስፋፋ ለራሱ ይህ እንዴት ያለ ለምለምና ውብ አካባቢ ነው ሳይል አልቀረም። በማለዳም ተነስተው በጣም ይገርማል ይህ ወደ ታች ያለው አካባቢ እንዴት ይማርካል እያለ ሳይደነቅ ራሱንም ሳይጠይቅ አልቀረም። ሳሩ ሁሉ ጊዜ ለምለም አረንጓዴ ነው፣ እንዲህ ያለ የከብቶች ማሰማሪያ የትም አይገኝም እያለ በልቡ እየተኮፈሰ በየጊዜው መጎምጀቱ በኋላ የምርጫው ድል ሲሰጠው ሳያወላውል የሰዶምን ምድር እንዲመርጥ እንዳደረገው መረዳት አያስቸግርም ወገኖቼ። አብርሃም ግን ሎጥ ከመረጠውና ከቀረው ጥቂቱን ምናልባትም ለምለም ያልሆነውን ለመውሰድ ወሰነ። ታዲያ የኔና የናንተ ውሳኔ የአብርሃም ውሳኔ ነው ወይስ የሎጥ ውሳኔ ነው? በዓይናችን ዞትር የጎመጀነውን በስጋችንም ደግሞ የተመኘነውን ነገር ፈጠን ብለን ባንመርጥና እነሆ ውሳኔ ላይ ባንደርስ መልካም ነው። በሌላ ጎኑ ደግሞ ለወንድማችን የሚሻለውን ነገር ብንመርጥ መልካም ነው ወገኖቼ። ለወንድማችን መልካም የሆነውን ነገር ይመርጠን፣ አዎ እግዚአብሔር ይህንን የቀረውን ደግሞ ይባርክልኝ ማለቱን እንልመድ። ማንም ሰው በድንገት ወደ ውድቀት ፈጽሞ አያመራም ወገኖቼ። ሁልጊዜም ቦታና ጊዜን ይጠይቃል ውድቀት። ሎጥም ዓይኑን አነሳ ይላል። ልብ በሉ፣ ሎጥም ዓይኑን አነሳ በዮርዳኖስ ዙሪያ ያለውን አገር ሁሉ ውሃ የሞላበት መሆኑን አየ፣ ወደ ሰዶምም አቅጣጫውን አደረገ ይላል። እዚህ ላይ ነበር ሎጥ በሕይወቱ ታላቁን ስህተት ያደረገውና የፈጸመው። የኔና የናንተም ስህተት ወገኖቼ በቤትም በውጪም በርሻም በመስሪያ ቤትም በትምህርት ቤትም ብቻ በተሰማራንበት ስፍራ እንዲህ መሆን እንደሌለበት የእግዚአብሔር ቃል በዚህች ምሽት ያስተምረናል። አዎ እንደ ሎጥ ቸኩለን ዓይኖቻችንን አንስተን አንድን ነገር ላይ አድርገን ቶሎ ባንወስን መልካም ነው። ለእግዚአብሔር ለወገኔ ለወንድሜ ለእህቴ ይመቻልን ይገባልን እግዚአብሔርስ በዚህ ነገር ውስጥ አለን ብለን መጠየቅ አለብን እንጂ ተስገብግበን ለስጋችን ያማረውን ነገር ባንፈጽምና ባናደርግ መልካም ነው። ሎጥ ይህን አያውቅም ነበረ። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ የሚለውን ቃል ከቁጥር 13 እንመለከታለን። ወደ ኋላ ላይ ማለትም ወደ ፊት ስንማር ማለቴ ነው በሎጥና በሚስቱ እንዲሁም በቤተሰቡ ላይ እየደረሰውን አብረን እናጠናለን ወይም እንመለከታለን። እግዚአብሔር ለአብርሃም ስለመገለጡ ቃል ኪዳኑንም እንዴት እንዳጸናለት የሚያወሳውን ክፍል ደግሞ ከቁጥር 14 እናገኛለን። ዘፍጥረት ምዕራፍ 13 ቁጥር 14ን ተመልከቱ። በዚህ ክፍል ቀደም ብዬ እንደተናገርኩት እግዚአብሔር ለአብርሃም ስለመገለጡ ቃል ኪዳኑንም ስለማጽናቱ እናያለን። ሎጥ ከተለየው በኋላም እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለበት ስፍራ ወደ ሰሜንና ወደ ደቡብ ወደ ምስራቅና ወደ ምዕራብ ኢ ሲለው እንመለከታለን። ተመልከቱ የእግዚአብሔርን አሰራር። ሎጥ ከአብርሃም ከተለየ በኋላ እግዚአብሔር ለአብርሃም ለሶስተኛ ጊዜ ተገልጦለት እንዲህ አለው፣ ዓይንህን አንሳና አንተ ካለበት ስፍራ ወደ ሰሜንና ወደ ደቡብ ወደ ምስራቅና ወደ ምዕራብ ኢ አለው እግዚአብሔር። ወዳጆቼ አብርሃም ከሎጥ የተረፈውን ነገር ሲመርጥና ሲቀበል ሳይጨቃጨቅ ሳይጋፋ ምንም ሳይል የሎጥን ትርፍራፊ ሲመርጥ የተጨቆነ ራሱንም በእግዚአብሔር ስል የጣለ አይመስላችሁምን? እስቲ ተመልከቱ እግዚአብሔር ለሎጥ ዓይን ያየውን ሁሉ ውሰድ፣ አንተ ወደ ግራ ብትሄድ እኔ ወደ ቀኝ እሄዳለሁ፣ አንተ የቀኙን ብትመርጥ እኔ በግራ የተረፈውን ምርጥ አለው ሲል ተናገረው። ከዚህ የበለጠ ራስን ማዋረድ ምን አለ? እግዚአብሔር ደግሞ ለአብርሃም ተገለጠለትና በዚህን ጊዜ ከፍ 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 ሲያደርገው እንመለከታለን። እንዴት ያለ ድንቅ አሰራር ነው! የእግዚአብሔር አሰራር በኔና በእናንተ ቀመር፣ በኔና በእናንተ ስሌት፣ በኔና በእናንተ ካልኩሌሽን ውስጥ ፈጽሞ አይገባም። ይህ እግዚአብሔር ለአብርሃም ሊሰጠው ተስፋ የገባለት ምድር ነው። እግዚአብሔር ለአብርሃምና ከርሱም በኋላ ለነበሩት አባቶች በተገለጠላቸው ቁጥር ለሚሰጣቸው ምድር ድንበርን አድርጎላቸው ነበር። ወዳጆቼ እዚህ ላይ እንመልከት። እግዚአብሔር ለአብርሃም ሊሰጠው ተስፋ የገባለት ምድር ነው። ያሁን ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ እያለ ለአብርሃም እግዚአብሔር የሚያሳየው እግዚአብሔር ምድሪቱ ምን እንደምትመስልም ይነግራቸው ነበር። ስለ ምድሪቱ ትክክለኛና ሊጨበጥ የሚችል መረጃ ነበር የሰጣቸው። ቦታው ግልጽና የእግዚአብሔር ቃል እንደሚናገረው የተወሰነ ምድር ነበር። እግዚአብሔር በቃል ብቻ የሆነ ሐሳባዊ ተስፋን ዝም ብሎ አያስጨብጠንም። ነገር ግን የተጨበጠና ማንም ሊገነዘበው ማንም ሊያረጋግጠው የሚችልና እውነት የሆነውን ነገር ያደርጋል። እግዚአብሔር ባዶ ተስፋን ዝም ብሎ አይመግበንም። እግዚአብሔር ለዘላለም የተመሰገነ ይሁን። ለተዘራ፣ ለተሰማ፣ ለበለጠ፣ ለአልማዝ፣ ለሂሩት ይህንን እሰጣለሁ እግዚአብሔር ብሎ ከተናገረ ቃል ብቻ አይደለም። እግዚአብሔር አምላካችን የተጨበጠውንም ተስፋ በእጃችን ሊያስገባ ምንጊዜም ታማኝ ነው። ወዳጆቼ እግዚአብሔር እንደ ተናገረው ያደርጋል እንጂ አንድም ቀን ሳይፈጽም ቀረ ተብሎ የታማበት ጊዜ የለም። አዎ እግዚአብሔር ለአብርሃም ሊሰጠው ተስፋ የገባለት ምድር ይህ ነው። እስቲ ቁጥር 15 እና 16 እንይ። የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁና ዘርህንም እንደ ምድር አሸዋ አደርጋለሁ። የምድር አሸዋን ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ዳግም ይቆጠራል ይለዋል እግዚአብሔር። ወዳጆቼ ለዚህ ሰው የሚያደርገውን ልብ ብላችሁ ተመልከቱ። ምድሪቱን በግልጽ አሳይቶ አብርሃም በውስጧ እንዳለ ነገረው። ከዚህም በተጨማሪ የአብርሃምን ዘር እንደሚያበዛው እግዚአብሔር አረጋገጠለት። ቁጥር 17 ተነሳ በምድር በርዝመቷ በስፋቷም ሂድ እርሷን ለአንተ ሰጣለሁና ይላል። በሞት ባህር ከተገኙት ጥቅል መጻሕፍቶች መካከል አንደኛው ወዳጆቼ ይህንን መመስከሩ እጅግ የሚያስደስት ነገር ነው። አብርሃምን ከዚህች ምድር ጋር በማያያዝ ይጠቅሰዋል። ምድሪቱም በዚያን ጊዜ በዚያን ዘመን እጅግ በጣም ጥሩ ምድር ለምለምም ነበረች። ቁጥር 18 አብርሃምም ድንኳኑን ነቀለ፣ መጥቶም በኬብሮን ባለው በመምሬ የአድባር ዛፍ ተቀመጠ፣ በዚያም ለእግዚአብሔር መሠዊያን ሠራ ይላል። ደጋግመን ከቃሉ እንደምንመለከተው አብርሃም መሠዊያ የሚሠራ ሰው ነበር። አብርሃም የነበረበትን ቦታ በቀላሉ ማወቅ ይቻላል። ምክንያቱም እርሱ በደረሰበት መሠዊያን በመሥራት ምስክርነትን ይተው ነበርና። በጨረቃ ላይ ያረፉ ሰዎች የእግራቸውን ዱካ ምልክት ትተዋል። ባንዲራም በዚያ ስፍራ ማለትም በጨረቃ ላይ ተክለዋል። በሰላም መጣን የሚል ትንሽ መግለጫም ጽፈው ለምልክት አስቀምጠዋል። ለአብርሃም መሠዊያ መሥራት በጣም አስፈላጊው ነበረ። ስለሆነም ነው ለጌታ መሠዊያን የሠራው። መምሬ ለሚለው ቃል ከሚሰጡት ትርጉሞች አንዱ ብልጥግና የሚል ሲሆን፣ ልብ በሉ፣ መምሬ ለሚለው ቃል ከሚሰጡት ብዙ ትርጉሞች አንዱ ብልጥግና የሚል ሲሆን፣ ሄብሮን ማለት ደግሞ አንድነት ወይም ኅብረት እንደማለት ነው። ሄብሮን ማለት አንድነት ወይም ኅብረት እንደማለት ነው። ያ ስፍራ ለመኖሪያ እጅግ የሚያስደስት ቦታ ነው። በአሁኑ ዘመን አብርሃም ያረፈበትን ቦታና ዛፍ የነበረበትን ቦታ በመጠኑም ቢሆን ማመልከት ይቻላል። ቦታው እጅግ የሚያስደስት ነው ሲሉ በአንድ ወቅት የጎበኙት የእግዚአብሔር ሰው ዶክተር መጊ መሰከሩ። ሁሉ ነገር በጣም ጥሩ ነው። ከእግዚአብሔር ጋር በብልጥግናና በአንድነት መሆን እጅግ የሚመረጥ ነገር ነው። አብርሃም እንግዲህ እዚህ ስፍራ ነበር የኖረው። በሞተም ጊዜ በዚሁ ስፍራ ነበር የተቀበረው። እስቲ አሁን ደግሞ በተቀረነ ጊዜ ውዳድማጮች የምዕራፍ 13 ጥናታችንን ጨርሰን ወደ ምዕራፍ 14 እንሸጋገራለን። ምዕራፍ 14 አብይ መልእክት የምስራቅ ነገስታት ሰዶምንና ገሞራን ወረሩ። የምስራቅ ነገስታት ሰዶምንና ገሞራን ወረሩ። አብርሃም ሎጥን አዳነው። አብርሃም ምርኮንም ቢያለ የሚሉት አበይት ጉዳዮች በዚህ ውስጥ ይተካለላሉ። በምዕራፍ 14 ስለመጀመሪያው ጦርነት ተጽፎ እናገኛለን። ከዚህም ጦርነት አብርሃም ሎጥን እንዳዳነው ተጠቅሷል። በዚህ ጊዜ የመጀመሪያው ካህን መልከጼዴቅ ከአብርሃም ጋር እንደተገናኘና አብርሃምን እንደባረከውም ተገልጿል። እነዚህ በዚህ ስፍራ የምናገኛቸው ሁለቱ ታላላቅ እውነቶች ናቸው። በአንድ በኩል ይህ ምዕራፍ ከፍተኛ ቦታ ሊሰጠው የሚገባ ምዕራፍ እንደሆነ ማሰብ ይቻላል። እስካሁን ካየናቸው የአብርሃምን ታሪክ ከሚዘረዝሩት ምዕራፎች ይህኛው ማለትም ምዕራፍ 14 የተለየ ነው። ይህንን ምዕራፍ ለይተን ብናወጣው ታሪኩ ያለምንም ችግር ተከታታይነት ኖሮት ሊሄድ ይችላል። ነገር ግን በዘፍጥረት መጽሐፍ ውስጥ ይህ ምዕራፍ እጅግ አስፈላጊ ክፍል ነው። የምስራቅ ነገስታት ሰዶምንና ገሞራን ወረው ስለመያዛቸው የሚያወሳውን ከቁጥር 1ና 2 አብረን እንመለከታለን። በሰናዖር ንጉስ በአምራፌል በኢላሳር ንጉስ በአርዮክ በኢላም ንጉስ በከሎዶጎሞር በአዛብ ንጉስ በቲዲኤል ዘመን እንዲህ ሆነ። ከሰዶም ንጉስ ከባላ ከገሞራ ንጉስ ከብርሳ ከአዳማ ንጉስ ከሰነአብ ከሰቦይም ንጉስ ከሴሜበር ዘአር ከተባለች ከቤላ ንጉስም ጋር ሰልፍ አደረጉ ይላል። በመጀመሪያ ደረጃ ይህ ታሪካዊ ሰነድ መሆኑን ማስታወቅ ወዳለሁ። በመጀመሪያዎቹ 11 ቁጥሮች ውስጥ የምስራቅ ነገስታት የሰዶምንና የገሞራን ነገስታት ድል እንዳደረጓቸው ተጠቅሷል። እስከ ቅርብ ጊዜ ድረስ ምሁራን የነዚህ ነገስታት ስም ከመጽሐፍ ቅዱስ ውጪ በሌሎች የታሪክ መጻሕፍት ውስጥ ስላልተጠቀሰ ይህ ታሪክ መሰረተ ቢስ ነው እያሉ ያጥላሉት ነበር። ነገር ግን እነዚህ ነገስታት በታሪክ ውስጥ እንደነበሩ ስማቸው በአውልቶችና በአንዳንድ ቅርሳ ቅርሶች ላይ መገኘቱን ታውቃላችሁን? በዚህ ክፍል ውስጥ እንደምንመለከተው ለመጀመሪያ ጊዜ ስለ ጦርነት ተጠቅሶ እናያለን። የሰው ልጅ ጦርነትን ከቀድሞ ጊዜ ጀምሮ ያደርግ ነበር። ምንም እንኳን ይህ ጦርነት ለመጀመሪያ ጊዜ የተመዘገበ ጦርነት ቢሆንም ይህ በሰው ልጆች ታሪክ የመጀመሪያው ጦርነት ለመሆኑ ምንም ማስረጃ የለም። የጻፊውም ፍላጎት ጦርነቱ የመጀመሪያ መሆኑን ለማስገንዘብ አይመስለኝም። የዚህ ጦርነት ታሪክ በዚህ ክፍል መጠቀስ ምክንያቱ የአብርሃም የወንድም ልጅ ሎጥ በጦርነቱ ተማርኮ ስለነበረ ነው። እንግዲህ በጌታ የተወደዳችሁ ወገኖቼ የዚህን ታሪክ ሂደት ወይም ቀጣዩን በሚቀጥለው ክፍለ ጊዜ ትምህርታችን ይዘንላችሁን ቀርባለን። ጥያቄ ወይም አስተያየት ቢኖራችሁ ጻፉልን። በቴክኒክ እንደወትሮ ሁሉ ያገለገለን ወንድማችን አለማየሁ ዳዊት ነው። በትምህርቱ ከእናንተ ጋር እስካሁን የቆየሁት ወንድማችሁ እኔ አበበ ከበደ ወርቄ ነኝ። ሰላም ሁኑ።